ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥቅምት 28 2014 ዓመተ ምህረት ዝግጅታችን ጀመረ። ጥራቸው እጅግ የበዛ የአዲስ አበባ ከተማ ነዋሪዎች በዛሬው ዕለት አደባባይ ወጥተው ለኢትዮጵያ መንግስት ድጋፋቸውን ገልጸዋል። ሰልፉን የተመለከተ ዘገባ በምሽቱ እናስደምጣችኋለን። ከአእምሮ ጤና ጋር በተያያዘ በተደጋጋሚ ለሚነሱ ጥያቄዎች መልስ የሚሰጡን እንግዳ ይዘናል።
በጣም ብዙ አይነት የአእምሮ ህመም አይነቶች አሉ። በዋናነት አንድ ሰው አእምሮ ህመም አለበት ብለን የምንናገረው ሁለት ምክንያቶችን እናያለን። አንደኛው የቀን ተቀን ህይወት ላይ ያሳደረው ተጽዕኖ ምን ያክል ነው፣ አንድ የስነ ልቦና ችግር ብለን እናያለን። ሁለተኛው ደግሞ ምን ያክል ሰውየውን ረብሾታል፣ የግለሰቧን ረብሾታል የሚለውን እናያለን።
እንግዳችን ዶክተር አዜብ አሳምነው ይባላሉ። በአዲስ አበባ ዩኒቨርሲቲ በስነ ልቦና ትምህርት ረዳት ፕሮፌሰር ናቸው። በምሽቱ ዝግጅታችን ሙሉን ታዳምጡታላችሁ። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማድረግ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዛሬ እሁድ ጥቅምት 28 2014 ዓ.ም ቁጥራቸው እጅግ የበዛ የአዲስ አበባ ከተማ ነዋሪዎች አደባባይ ወጥተው ለኢትዮጵያ መንግስት ድጋፋቸውን ገልጸዋል። በሰልፉም ላይ ለአንድ ወገን ያደላና የተሳሳቱ ዘገባዎችን ሰርተዋል ያሏቸውን ዓለም አቀፍ መገናኛ ብዙሃን አውግዘዋል። ሮይተርስ በዘገባው ብዙ ሺህ ሰዎች የሞቱበት ባለፈው ሳምንትም በአማጽያን ይዞታ መስፋፋት እየተባባሰ የመጣውና ለዓመት የዘለቀው ጦርነት ቆሞ ድርድር እንዲጀመር ጥሪ ካደረጉት የውጭ ኃይሎች መካከል አንዳንዶቹ ሰልፈኞች ዩናይትድ ስቴትስን ነጥለው አውግዘዋል። ዩናይትድ ስቴትስ፣ የተባበሩት መንግስታት የጸጥታው ምክር ቤት፣ የአፍሪካ ህብረት፣ ኬንያ፣ ኡጋንዳ ሰሞኑን የተኩስ አቁም እንዲደረግ ጥሪ ሲያቀርቡ የፌዴራሉ መንግስት ጦርነቱ እንደሚቀጥል ቃል ገብቷል ይላል የሮይተርስ ዘገባ። ባለፈው አርብም የኢትዮጵያ መንግስት የአገሪቱን ህልውና የማስከበር ኃላፊነት ያለበት መሆኑን ገልጾ ዓለም አቀፍ ተባባሪዎች ከኢትዮጵያ ዲሞክራሲ ጎን እንዲቆሙ ጥሪ አቅርበዋል። ከሰልፈኞቹ መካከል ዩናይትድ ስቴትስ ልታፍር ይገባታል፣ ዩናይትድ ስቴትስ የኢትዮጵያን ደም መምጠጥ ማቆም ይኖርባታል የመሳሰሉት መፈክሮች ያነገቡ ሰልፈኞች ይታዩ እንደነበርም ሮይተርስ ዘግቧል። በሌላ በኩልም የአዲስ አበባ ከንቲባ አዳነች አቤቤ ምዕራባውያኑ የዓለም አቀፍ ማህበረሰቡ አባላት በኢትዮጵያ ላይ የተሳሳተ አመለካከት እንዲኖረው የቻሉትን ጥረት ሁሉ አድርገዋል ሲሉ ወቅሰዋል። በሌላም በኩል ተመሳሳይ ሰልፎች በሐረርና በሶማሌ ክልሎች ተደርገዋል። አድማጮች፣ የዚህ ዘገባ ሙሉ ዝርዝር ከዜናው በኋላ ይቀርባል። በኬንያ ሰሜናዊ ግዛት እየተከሰተ ባለው ድርቅ ከፍተኛ ቁጥር ያላቸው ከብቶች መሞታቸው የአየር ንብረት ቀውሱ በአፍሪካ ቀንድ እያሳየው ያለው አደጋ ምልክት መገለጫ ነው ሲል የአሶሺየትድ ፕሬስ ከናይሮቢ ዘግቧል። የኬንያ መንግስት በአካባቢው ካሉ 47 አውራጃዎች በ10ሩ የአስቸኳይ ጊዜ አዋጅ ማወጁንም በዘገባው ተመልክቷል። የተባበሩት መንግስታት ድርጅትም በአካባቢው ከ2 ሚሊዮን በላይ ሰዎች ለረሃብ አደጋ መጋለጣቸውን ጠቅሶ ምግብና ውሃ ፍለጋ የሚንቀሳቀሱ ሰዎችም ሁኔታው ለማህበረሰባዊ ግጭት መባባስ ምክንያት ሊሆን እንደሚችል አመልክቷል። ካሜሩንን ለ39 ዓመታት የመሩት የ88 ዓመቱ አዛውንት ፕሬዚደንት ፖል ቢያ የ7 ዓመት ፕሬዚደንትነት ዘመናቸው ሲያልቅ እንደ አውሮፓ አቆጣጠር በ2025 ለሚጀምረው ሌላ የ7 ዓመት የስልጣን ዘመን ካሜሩንን ለመምራት በዝግጅት ላይ ናቸው ተባለ። ፕሬዚደንት ቢያ ወደ ስልጣን የመጡት እንደ አውሮፓ አቆጣጠር በ1982 ሲሆን ከዚያም በፊት ለ8 ዓመታት ጠቅላይ ሚኒስትር ሆነው ካሜሩንን መርተዋል። ስልጣን እንደያዙ ያደረጉት የመጀመሪያው ነገር የመሪዎችን የስልጣን ዘመን የሚገድበውን ህገ መንግስት መለወጥ እንደሆነም ተመልክቷል። እንደ አውሮፓ አቆጣጠር በ2018 በተደረገው የካሜሩን ምርጫ 80 ከመቶ ማሸነፋቸውን ያወጁት የ88 ዓመት ዕድሜ ባለጸጋው ቢያ ለረጅም ጊዜ ስልጣን ላይ በመቆየት ከአፍሪካ ሁለተኛው መሪ ናቸው። እንደ አውሮፓ አቆጣጠር ከ1979 ጀምሮ ለ42 ዓመታት ስልጣን ላይ ያሉት በአፍሪካ የኢኳቶሪያል ጊኒ ፕሬዝዳንት ኦቢያንግ ንጉዬማ መሆናቸው ተመልክቷል። የካሜሩን ገዢ ፓርቲ የካሜሩን ህዝብ ዲሞክራቲክ ንቅናቄ የ88 ዕድሜው ባለጸጋ ከዛሬ 4 ዓመት በኋላ ለሚደረገው ሌላኛው የ7 ዓመት የስልጣን ዘመን ዝግጁ መሆናቸውን እየቀሰቀሱ መሆኑን ተነግሯል። ተቃዋሚ ፓርቲዎች ግን ይህ ተቀባይነት የሌለው ቀልድ ነው በማለት ተቃውሟቸውን ያሰሙ መሆኑን የቪኦኤ ዘጋቢ ሞኪ ኤድዊን ከካሜሩን የላከው ዘገባ አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በዩናይትድ ስቴትስ ቴክሳስ ክፍለ ግዛት ሂውስተን ከተማ ውስጥ ይካሄድ በነበረውና ወደ 50 ሺህ ሰዎች በታደሙበት አንድ የሙዚቃ ትርኢት ላይ ወደ መድረኩ ለመቅረብ ይገፋፉ በነበሩ ሰዎች በተፈጠረው መተፋፈግ ቢያንስ 8 ሰዎች መሞታቸውን የከተማይቱ ባለስልጣናት አስታወቁ። ሟቾቹ እድሜያቸው ከ14 እስከ 27 የሚደርሱ ወጣቶች መሆናቸው የተገለጸ ሲሆን አማሟቷቸው አንድ ሰው እየተዘዋወረ ሲወጋ ከነበረው የአደንዛዥ እጽ ጋር የተያያዘ ሳይሆን እንዳልቀረ ተገምቷል። ወንጀል መርማሪዎችና ፖሊስ ሁኔታውን እየተከታተሉ መሆኑን ተገልጿል። የኢራቅ ጠቅላይ ሚኒስትር ሙስጠፋ አልካድሂሚ ከተቃጣባቸው የድሮን ግድያ ሙከራ መትረፋቸውን የኢራቅ መንግስት ዛሬ ባወጣው መግለጫ አስታወቀ። መግለጫው አረንጓዴው ዞን ተብሎ በተከለለው ስፍራ በሚገኘው መኖሪያ ቤታቸው በሁለት ድሮኖች ተጭነው የተላኩ ቦምቦች የተጣሉ ሲሆን ጠባቂዎቻቸው የተጎዱ ቢሆኑም ጠቅላይ ሚኒስትሩ ግን ተርፈዋል ብለዋል። ጠቅላይ ሚኒስትሩም ባስተላለፉት የትዊት መልእክት እግዚአብሔር ይመስገን ይኸው ተርፌ በሰዎቼ መካከል እገኛለሁ ብለዋል። የባግዳድ ነዋሪዎች የዲፕሎማቶች መኖሪያ በሆነው አካባቢ ትልቅ የፍንዳታ ድምጽና የተኩስ ልውውጥ መስማታቸውን አሶሺየትድ ፕሬስ ዘግቧል። በኢራን የሚደገፉ ሚሊሻዎች ባለፈው ወር የተካሄደው የምክር ቤት አባላት ምርጫ ውጤት አለመቀበላቸውን ከገለጸ በኋላ በኢራቅ ውጥረቱ እየጨመረ መምጣቱ ተነግሯል። ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ለዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥቅምት 28 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ ዝግጅታችን እንውሰዳችሁ። ዛሬ እሁድ ጥቅምት 28 2014 ዓ.ም ቁጥራቸው እጅግ የበዛ የአዲስ አበባ ከተማ ነዋሪዎች አደባባይ ወጥተው ለኢትዮጵያ መንግስት ድጋፋቸውን ገልጸዋል። በሰልፉ ላይም ለአንድ ወገን ያደላና የተሳሳቱ ዘገባዎችን ሰርተዋል ያሏቸውን ዓለም አቀፍ የመገናኛ ብዙሃን አውግዘዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ምዕራባውያኑ የዓለም አቀፍ ማህበረሰብ አባላት በኢትዮጵያ ላይ የተሳሳተ አመለካከት እንዲኖረው የቻሉትን ሁሉ ጥረት አድርገዋል ሲሉ ወቅሰዋል። በሌላ በኩልም ተመሳሳይ ሰልፎች በሐረርና ሶማሌ ክልል ተደርገዋል። የአዲስ አበባውን ሰልፍ የተከታተለችው ፀሐይ ዳምጠው ዝርዝሩን ታሰማናለች።
በሰልፉ ላይ በጽሁፍ ይታዩና በድምጽ ይሰሙ ከነበሩ መፈክሮችም ሀገራችን አትፈርስም፣ የዓለም አቀፍ መንግስታት ጣልቃ ገብነት ይቁም፣ የዓለም አቀፍ መገናኛ ብዙሃን በሐሰተኛ መረጃ ሀገራችንን ከማፍረስ ይቆጠቡ የሚሉት መልእክቶች የጎሉ ነበሩ። በሰልፉ ላይ ያገኘናቸው አቶ ብርሃኑ ሽጉጤ የተባሉ የከተማዋ ነዋሪ በሰልፉ ላይ የተገኙት ህወሓትን ለማውገዝ ለኢትዮጵያ መንግስት ሰራዊት ድጋፋቸውን ለመስጠት መሆኑን ለአሜሪካ ድምጽ ገልጸዋል።
አሁን አካል ጉዳተኛ ነኝ፣ አካል ላይ ገድበኝ እንደባ 27 ዓመት ቀጥቅጦ እንደገዛ እንደበተነ ዛሬም እንደዛ አይነት ድርጊት ሊበትን የተዘጋጀው ባንዳ እድል አስተውብኝ ነው።
ወይዘሮ የሺ አስፋው ህወሓት በአማራና በአፋር ክልል ያደረገውን ኢሰብአዊ ድርጊት ለማውገዝና እኔም ለሀገሬ አለው ለማለት ነው የመጣውት ስሉ ገልጸዋል።
በእኛ በደሴ በኮምበልሻ በተደረገው ድርጊት እኛ ጋርም እንዳይመጣ አለን፣ የደሴ ልጆች አለን፣ ጓዶች አለን፣ ኢትዮጵያውያኖች ለማለት ነው የመጣውት፣ ወገኖቼን ማለት ነው።
በትግራይ ክልል የተጀመረውና አንድ ዓመት ያስቆጠረው ጦርነት አሁን ወደ ሌሎች ክልሎች ተስፋፍቶ ጦርነቱ በአፋርና በአማራ ክልል ሆኗል። የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት በጦርነቱ ድል እየቀናው መሆኑን በመግለጽ ከዚህ በኋላ እንደማይደራደርና በኃይል ጦርነቱን እንደሚያሸንፍ በቃል አቀባዩ አማካይነት አስታውቋል። ሌላው የኢትዮጵያ መንግስት በአሸባሪነት የፈረጀውና ሸኔ እያለ የሚጠራው ራሱን ደግሞ የኦሮሞ ነጻነት ጦር እያለ የሚጠራው አካል ከህወሓት ጋር ጥምረት በመፍጠር የኢትዮጵያ መንግስት ለመጣል እየሰሩ መሆናቸውን ከኢትዮጵያ ውጪ በሆኑ ቃል አቀባያቸው አማካይነት ሲገልጹ ቆይተዋል። እነዚህ መግለጫዎችን በማጣመር ዘገባ የሰሩ ዓለም አቀፍ መገናኛ ብዙሃን ህወሓትና ሸኔ ወደ አዲስ አበባ እየገሰገሱ መሆናቸውን የሚገልጹ ዘገባዎችን ከቀናት በፊት አስደምጠዋል፣ አስነብበዋል። ዛሬ ጥቅምት 28 2014 ዓ.ም በአዲስ አበባ ከተማ ቁጥራቸው እጅግ በበዛ ነዋሪዎች በተካሄደው ሰልፍ ላይ የተንጸባረቁ ሐሳቦች እነዚህን የሰሞኑን ሁኔታዎች የሚቃወሙ ሐሳቦች የተንጸባረቁባቸው ናቸው። በሰልፉ ላይ ያገኘናቸው ሌላዋ የከተማ ነዋሪ ወይዘሪት አይሻ መሐመድ በኢትዮጵያ ጉዳይ አግባብ ያልሆነ የዩናይትድ ስቴትስ ጣልቃ ገብነት አለ ብላ ታምናለች።
ጁንታ ወይን ያ ሁሉ ህዝብ እየጨፈጨፈ ሲመጣ የአሜሪካ መንግስት ዝም ሲል ቆይቶ ልክ እሱ መተፋፈኛ ሲያጣ የተኩስ አቁም ስምምነት ምናምን ለእነሱ እንደገና ይተባበራል። እስከዛሬ የት ነበረ የአሜሪካ መንግስት? ይሄ ሁሉ ህዝብ ሲያልቅ፣ ይሄ ሁሉ ንብረት ሲያልቅ፣ ህጻናቶች የሶስት ወር ህጻን ልጅ ሁሉ ሲገደል ጸጥ ብሎ አሁን እሱ አጣብቅኝ ውስጥ ሲገባ የተኩስ አቁም ስምምነት የሚለው ለምንድን ነው? ሰብአዊነት አይሰማውም ወይ?
በሌላ በኩል ዩናይትድ ስቴትስ ህወሓት ደሴንና ኮምቦልቻ ከተሞችን መቆጣጠሩ በሰሜን ኢትዮጵያ ያለውን ሰብአዊ ቀውስ ሊያራዝመው ይችላል በሚል እንዳሳሰባት ከትናንት በስቲያ ገልጻለች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከትናንት በስቲያ በትዊተር ገጻቸው ላይ ባሰፈሩት መልእክታቸው በጦርነቱ ውስጥ እየተሳተፉ ያሉ ሁሉም አካላት ያለምንም ቅድመ ሁኔታ ጦርነቱን አቁመው ለድርድር እንዲቀርቡ ጠይቀዋል። በተመሳሳይ አፍሪካውያን መሪዎችም የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት እንዲሁም ራሳቸውን የትግራይ ኃይሎች በማለት የሚጠሩት ታጣቂዎች ወደ ዋና ከተማ እየገሰገስን ነው ማለታቸው ከተሰማ በኋላ በአስቸኳይ ተኩስ አቁም እንዲደረግና በጦርነቱ እየተሳተፉ ያሉ አካላት በሙሉ ለድርድር እንዲቀርቡ ጠይቀዋል። በሌላ በኩል ደግሞ ህወሓት ከአማራና ከአፋር ክልል ሙሉ በሙሉ ካልወጣና እያካሄደ ያለውን ሁከትና ጥቃት ሙሉ ለሙሉ ካላቆመ ከፌደራል መንግስቱ ጋር ምንም አይነት ድርድር ሊያካሄድ እንደማይችል ሁለት ከፍተኛ የመንግስት ባለስልጣናት ወቅታዊ ጉዳዮችን በማስመልከት አርብ ዕለት ለአሜሪካ ውጭ ጉዳይ ሚኒስቴርና ለውጭ መገናኛ ብዙሃን ባለሙያዎች በሰጡት መግለጫ ማስታወቃቸው ይታወሳል። የኢትዮጵያ ፍትህ ሚኒስቴር ዶክተር ጌዲዮን ጢሞቴዎስና የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ቢለኔ ስዩም ወቅታዊ ጉዳዮችን በማስመልከት አርብ ዕለት ለአሜሪካ ውጭ ጉዳይ ሚኒስቴርና ለዓለም አቀፍ መገናኛ ብዙሃን ባለሙያዎች በኢንተርኔት ላይ በተደረገ ውይይት በሰጡት መግለጫ ህወሓት በአዲስ አበባና በሌሎች ከተሞች ጥቃት ለማድረስ እያሴረ መሆኑን ተጨባጭ የደህንነት መረጃ እንደደረሳቸው ገልጸዋል። የዛሬ ሰልፍ የኢትዮጵያ መንግስትና መከላከያ ሰራዊቱን የሚደግፍ እንዲሁም ተገቢና እውነትነት የሌለው መረጃ አሰራጭቷል ያላቸውን የዓለም አቀፍ መገናኛ ብዙሃንን የሚኮንን የተቃውሞ ድምጾች ተሰምተውበታል። በሰልፉ ላይ ንግግር ያደረጉት የአዲስ አበባ ከተማ ከንቲባ ሰሞኑን ከተሰሙት ዘገባዎች አንዱን ጠቅሰው እውነታው ከዚህ ተቃራኒ ነው ብለዋል።
ዛሬ ደግሞ ህዝባችንን ለማሸበር በተለይም የአዲስ አበባን ህዝብ ለማሸበር አዲስ አበባ ተከባለች ይሉናል። አዲስ አበባ የተከበበችው በድንቅ ህዝቦቿ ነው፣ በሚጠብቋት ልጆቿ ነው። አዲስ አበባ የተከበበችው በድንቅ በጀግና ልጆቿ ነው። የተመኙት አይሳካም። የአድዋ ልጆች መሆናችንን ረስተው በአግዋ ሊያስፈራሩን ሞከሩ። አድዋ ነፃነት ነው፣ አግዋ ግን እርዳታ ነው። እርዳታና ብድር ነፃነታችን የሚገፈን ከሆነ፣ ነፃነታችንን የሚያስገብረን ከሆነ ነፃነታችንን አንገብርም። ደህንነታችንን ይዘን እንሰራለን።
ከንቲባዋ አያይዘውም ኢትዮጵያውያን የባዕድ ወረራን ጭምር ያንበረከክን የአድዋ ልጆች መሆናችንን የምናስመሰክርበት ጊዜ አሁን ነው ያሉት ሲሆን የሀገራችን ነጻነት፣ ክብር፣ አንድነትና አብሮነት ለማስከበር የእኛ ትውልድ ቆራጥ ነው ሲሉ ተደምጠዋል።
ዛሬ በፍቅር ከሆነ ክብራችን ሉዓላዊነታችን ተጠብቆ ከሆነ ትሁት ነን፣ እናከብራቸዋለን። በነጻነታችን ከመጡብን ግን ባንዲቷ ሀገራችን ኢትዮጵያ ከመጡብን ግን የምንሰስተው ህይወት የለም፣ የምንሰስተው ንብረት የለም፣ የምንሰስተው ጊዜ የለም፣ የምንሰስተው ጉልበት የለም። አንድ ነን። ለኢትዮጵያዊነታችን፣ ለሀገራችን ግዛት አንድነት፣ ለክብራችን፣ ለነጻነታችን፣ ለሉዓላዊነታችን እንዳንድ ልብ መካሪ፣ እንዳንድ ቃል ተናጋሪ እንደምንቆም እንነግራቸዋለን።
እነዚህ ሰልፎች እየተካሄዱ ያሉት ከትናንት በስቲያ በኢትዮጵያ ጉዳይ የተነጋገረው የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን ጨምሮ ዓለም አቀፍ ማህበረሰብ ተቋማት ኢትዮጵያ ውስጥ ያለው ውጊያ እንዲቆም ጥሪ በማቅረብ ላይ በሚገኙበት ወቅት ነው። በሌላ በኩል ደግሞ በዚሁ ሰልፍ የሙዚቃ ስራውን ለማቅረብ የተገኘው ዲሽታጊና በሚባለው የሙዚቃ ስራው የሚታወቀው ታሪኩ ጋንግስኬ ጦርነቱን ለማቆም ባህላዊ የሰላም ሀሳብን ሲያቀርብ በመድረኩ ላይ ተሰምተዋል።
በቤተ ክርስቲያን በል በሚያስተምሩ በቄሶች አልተማርንም። በፖርትስታን በሃይማኖት አባቶች በፓስተሮች የሚያስተምሩንም ካልተማርን፣ በሙስሊሞች የሚያስተምሩንም ካልተማርን ዘፈኑ አያስተምረንም። ምን አለ ብዬ ነው የምዘምረው። ሁሌ ጥቁር መልበስ አያምርብንም። ሁሌ ጥቁር መልበስ አያምርብንም። ይበቃል፣ ጥቁር መልበስ ይበቃል። ጆሮአችን ደማ ይበቃል። ማን መጥቶ ነው የሚናገረን? ማን የሄደ የሞታለው? ለምንድን ነው ለመሞት ብቻ ወደፊት የምንለው? አሁን ወጣቶች ይቁሙ፣ አይሂዱ፣ ሽማግሌዎች ይሂዱ። ድንጋይ አንሱና ሳሪ መጥሱ። አናታቸው ላይ ሰው በሽምግልና ይሻላል። አፈሙዙ ይበቃል። መፍትሄ የለው። ምን ነው እኔም ተዋግቻለሁ። ከወንድም ጋር ሲባል ጎንበስ ብዬ ብቻዬን ተውኩኝ። ደም አላስተማረንም፣ ጉልበት አላስተማረንም። የኢትዮጵያ ከዳር እስከ ዳር የሁሉም ደሙ ትኩስ ነው።
ድምፃዊ ይህን ሀሳብ ሲያሰማ ከሰልፈኞቹ የፉጨት ድምፅ የተሰማ ሲሆን የድጋፍ ይሁን የተቃውሞ የታወቀ ነገር የለም። ቆየት ብሎም በማህበራዊ ሚዲያው ላይ አከራካሪ ሀሳብ ሆኖ ቆይተዋል። በዚህ ዙሪያ የጠየቅናቸው አንድ አስተያየት ሰጪ እንዲያሉ የኢትዮጵያ ባህል የተከተሉ የእርቅ ጥረቶች ከጦርነቱ በፊት የተደረጉ እንደነበሩ ገልጸው በህወሀት እንበተኝነት ምክንያት ተቀባይነት እንዳላገኙ አስታውሰዋል። ስለዚህ ሰዎች ከኢትዮጵያ መንግስት ጎን የቆሙት የሽምግልና ጥረቶች በመክሸፋቸው ነው ብለዋል። በተመሳሳይ በምስራቅ ኢትዮጵያም በሶማሌ ክልል ጅጅጋ ከተማና በሐረሪ ክልል ሐረር ከተማ ተመሳሳይ ዓላማ ያለው የድጋፍ ሰልፍ መካሄዱን በድሬዳዋ የሚገኘው ዘጋቢያችን አዲስ ቸኮል አድርሰናል። የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ የክልሉ ነዋሪዎች ለሀገር መከላከያ ሰራዊትና ለክልሉ የጸጥታ ኃይሎች ድጋፋቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል። ነዋሪዎቹ አካባቢያቸውን በንቃት እንዲጠብቁ ከጸጥታ ኃይሎች ጋር ተቀናጅተው እንዲሰሩም ጠይቀዋል።
ሀገራችንና ሕዝቦቿን በታማኝነት በቅንነትና በመልካም ማገልገል ከአሁን በፊት ጀግንነት ነውና ሁላችንም በተሰማርነት የስራ መንፈስ ሕዝባችንን በታማኝነት እናገልግል ይገባል።
ዛሬ በደቡብ ክልል አንዳንድ ከተሞች፣ በኦሮሚያ ክልል የተለያዩ ከተሞችና ዞኖችን ጨምሮ በቤኒሻንጉል ጉሙዝ ተመሳሳይ ሰልፎች ተካሂደዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
Thank ዘጋቢያችን ፀሐይ ዳምጠው ላደረሰችን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንወስዳችኋለን። ከጥቂት ቀናት በፊት ኢትዮጵያን ጨምሮ በመላው ዓለም የአእምሮ ጤና ተከብሯል። ዓላማው የአእምሮ ጤናን የሚመለከትን ንቃትን በማህበረሰቡ ዘንድ መፍጠር ነው። ዛሬ ከአእምሮ ጤና ጋር በተያያዘ በተደጋጋሚ ለሚነሱ ጥያቄዎች መልስ የሚሰጡን እንግዳ ይዘን መጥተናል። እንግዳችንን ሀብታሙ ስዩም ነው ያነጋገራቸው።
ስሜ ዶክተር አዜብ አሳምነው ይባላል። አሁን የምሰራው በአዲስ አበባ ዩኒቨርሲቲ የሳይኪያትሪ ዲፓርትመንት ላይ በረዳት ፕሮፌሰርነት እና በአእምሮ ሕክምና ስፔሻሊስትነት አገለግላለሁ። በዚህ ቦታ ለአንድ ዓመት ያክል ሰርቻለሁ። ከዚህ ቀደም ደግሞ በደብረ ማርቆስ ዩኒቨርሲቲ እና በከተማው ባለው ሪፈራል ሆስፒታል ለሶስት ዓመት ያክል ሰርቻለሁ። ስለጋበዛችሁኝም በጣም አመሰግናለሁ።
እኛም በጣም እናመሰግናለን። እንግዲህ ዛሬ እንድንወያይ መረጥነው ርዕስ የአእምሮ ጤናን የሚመለከት ነው። የመጀመሪያውን ጥያቄ ላስቀድም። በተለምዶ አንድ ሰው የአእምሮ ጤናው ተዛብቷል የሚባለው ጨርቁን ቀዶ ጎዳና በሚወጣ ጊዜ ነው ይባላል። በስነ ልቦና ሕክምና መስኩ ግን ሰፋ ያለ ትርጉም ያለው ይመስለኛል። የአንድ ሰው የአእምሮ ጤና ተዛብቷል የሚባለው መቼ ነው?
እንዳልከው እንግዲህ የአእምሮ ጤናና አእምሮ ህመም ሲታሰብ ብዙ ጊዜ ጎላ ብሎ የሚታየው አይነት ሁኔታ አለ። ነገር ግን ያው በጣም ብዙ አይነት የአእምሮ ህመም አይነቶች አሉ። በዋናነት አንድ ሰው አእምሮ ህመም አለበት ብለን የምንናገረው ሁለት ምክንያቶችን እናያለን። አንደኛው የቀን ተቀን ህይወት ላይ ያሳደረው ተጽዕኖ ምን ያክል ነው፣ አንድ የስነ ልቦና ችግር ብለን እናያለን። ሁለተኛው ደግሞ ምን ያክል ሰውየውን ረብሾታል፣ ግለሰቧን ረብሾታል የሚለውን እናያለን። እዚህ በእነዚህ በሁለት ምክንያቶች በአንዱ ወይም በሌላ ወይም ሁለቱም አንድ ጊዜ በሚሆኑበት ጊዜ የአእምሮ ህመም ሊኖር ይችላል ብለን ምርመራ እናደርጋለን። ይህንን ስናይ እንግዲህ በብዛት የሚታዩ የአእምሮ ህመም አይነቶች አሉ። ከፍተኛ የድብርት ህመም፣ ከፍተኛ የጭንቀት ህመሞች አሉ። ከዛ ደግሞ ትንሽ ከፋ ያሉ ብለን ደግሞ የምንመድባቸው ከበድ ያሉ የአእምሮ ህመሞችም አሉ። ስለዚህ ሁሉንም አይነት ያጠቃልላል ማለት ነው።
እንግዲህ ኢትዮጵያ ውስጥ የአእምሮ ጤናን በተመለከተ ትክክለኛ ያልሆኑ ግንዛቤዎች እንዳሉ ይሰማል። እርስዎ በስራው ጸባይ እየሰሟቸው ትክክለኛ ያልሆኑና ሊቀረፉ ይገባሉ የሚባሉ አመለካከቶችና ግንዛቤዎች ካሉ የተወሰኑትን ቢጠቅሱልን።
አንደኛው በብዛት ያለው አመለካከት ምናልባት ሊጎዳን የሚችለው ብዬ ማስበው አንድ ሰው አእምሮ ህመም ካጋጠመው አይድንም የሚል አይነት አመለካከት አለና ነገር ግን ቶሎ ወደ ሕክምና ከተመጣ እንዳልኩትም ደግሞ የተለያየ ደረጃ ያላቸው ህመም አይነቶች ስላሉ ሕክምና ካገኙ የመሻሻል አንዳንዶቹም የመዳን ስላላቸው ሕክምናው እንደ ማንኛውም የሌላው ሕክምና መደረግ የሚችል እንደሆነ መገንዘብ ይኖርብናል። ሌላው በብዛት ያው የአእምሮ ህመሞችን ከመንፈስ ጋር የማያያዝ ነገር አለ። በዛም ምክንያት ብዙ ሰዎች ወደ ሕክምና ከመምጣት ይልቅ ወደ ባህላዊ እና ወደ ሃይማኖታዊ ሕክምና ቦታዎች ይሄዳሉ። ነገር ግን እነዚህ ነገሮች አቀናሽቶ ማድረግ የሚቻል በመሆኑ አንዳንድ ሰዎች ለምሳሌ ጸበል ይሄዱና የጸበል ስለሄድኩኝ ሕክምናው ማድረግ አልችልም ይላሉ። ነገር ግን ሁለቱም አብሮ መሄድ የሚቻል እንደሆነ ከዚህም በፊት አይተናልና ሁለቱን በተጓዳኝ ለማድረግ መሞከር ቢቻል ጥሩ ነው ብዬ አስባለሁ። ሌላው እንግዲህ ያው አእምሮ ህመም አላቸው ተብሎ የሚገመቱ ሰዎች ወይም ደግሞ እንዳላቸው የታወቁ ሰዎች ስራ መስራት የማይችሉ ከማህበረሰብ ጋር መቀላቀል የማይችሉ አድርጎ ያያል ሰው። ነገር ግን ቅድም ካልኩትም ጋር በተያያዘ መልኩ ህክምና ማድረግ ማሻሻል ማዳን የሚቻልበት ሁኔታ ስላለ ሰዎች የአእምሮ ህክምናቸውንም እያደረጉ ለማንኛውም አይነት የማህበራዊ ግንኙነትን ስራን ለማካሄድ የሚችሉበትን አቅም ማስገኘት የሚቻል ይሆናል። እነዚህ ዋና ዋናዎቹ ይመስሉኛል።
ጥቂት የማይባሉ ወጣቶች ድብርት፣ የጥበኝነት ስሜት፣ በራስም ሆነ በሌላ ሰው ላይ ጉዳት ለማድረስ መፈለግ አይነት ስሜቶች ውስጥ መኖራቸውን ይነግሩናል፣ ሲናገሩም እንሰማለን። እነዚህ ስሜቶች ከአእምሮ ጤና መታወክ አዝማሚያዎች ጋር የሚገናኙ ናቸው ወይ?
ራስን መጉዳትን እና ራስን ለማጥፋት መሞከርን ወይም ማሰብን በተመለከተ በአብዛኛው የአእምሮ ጤና ችግር ተያይዞ ሊነሳ ይችላል። ያው ሁሉንም ባይባልም ነገር ግን ራስን ለማጥፋት ማሰብ መሞከር፣ ራስን መጉዳት ምናልባት ከጀርባው በተለይ ደግሞ ከፍተኛ የድብርት ህመም ወይም ድባቴ የምንለው ሌሎች የአእምሮ ህመም አይነቶች የተለያዩ ሱስ አምጪ ነገሮችን አብዝቶ መጠቀምን ጨምሮ ሊያያዙ ይችላሉ እና አመላካች ሊሆን ይችላል። ጠበኝነት ያልከው ግን በጣም ሰፊ የሆነ ነገር ነው እና በለጠ በግለሰብ ደረጃ እያንዳንዱ ማየት ሊያስፈልግ ይችላል። ለምን መጣ ምንድነው ምክንያቱ የሚለውን ነገር አንዳንድ ሰዎች ያው የተለያየ አይምሮ ጤና ችግር ሲኖራቸው ከዛ ጋር በተያያዘ መልኩ ጠበኝነት ሌሎች ሰዎችን ለመጉዳት የሚፈልግ ነገር ሊኖር ይችላል። ነገር ግን ይህን ከወንጀልም ጋር የተያያዘ መታየት ያለበት ነገር ስለሆነ በግለሰብ ደረጃ እያንዳንዱ ሰው ለምን ወደዛ አይነት ባህሪ ውስጥ ገባ የሚለው ጥልቅ የሆነ ምርመራ የሚያስፈልገው ጉዳይ ይሆናል። እንዲሁ በደፈናው የአእምሮ ጤና ችግር ነው ማለት ይከብዳል።
ስለ ከባቢያዊ ጉዳዮች ትንሽ እንነጋገር። ምናልባት በሰዎች የአእምሮ ጤና ላይ ሊያመጡት ስለሚችለው ጫና ለመወያየት ያመቸን ዘንድ ዶክተር አዜብ እርስዎም እንደሚያውቁት በመላ ዓለም ላይ የኮቪድ-19 ቫይረስ የተወው ጫና አለ። ኢትዮጵያን በመሰሉ ሀገራት ደግሞ ጦርነት፣ የፖለቲካ አለመረጋጋትን የመሰሉ ጉዳዮች በዜጎች ላይ የሚተዉት ስነ ልቦናዊ ጫና እንዳለም ይገመታል። እነዚህን ጫናዎች እንዴት ነው መመከት የሚቻለው? ዜጎች የአእምሮ ጤናቸውን ለማሻሻል ማድረግ የሚገባቸው ተብለው የሚመከሩ ጉዳዮች አሉ?
ትክክል ነው። እንግዲህ ቅድም የአእምሮ ጤናን ጉዳይ ስናነሳ ብናነሳው ጥሩ የሆነው ለምን ይመጣል የሚለውን ማየት ነው። የአእምሮ ጤና ችግር ለምን ይመጣል የሚለውን ስናይ ሶስት ነገሮች ማየት ይቻላል። አንደኛው ባዮሎጂካል የምንለው አለ። ምናልባት ከሰውነት አካሄዳችን ጋር፣ ተፈጥሯዊ ነገሮች ጋር የሚያያዝ ሊሆን ይችላል። ስነ ልቦናዊ አለ። ከዛ ደግሞ ማህበራዊና ባህላዊ የሆኑ ጉዳዮችም አሉ እዛ ውስጥ። እና እንዳልከው በአካባቢያችን የሚገኙ ማንኛውም አእምሯችን ላይ ጫና ወይም ስነ ልቦናችን ላይ ጫና የሚያሳድሩ ነገሮች በሙሉ የአእምሮ ጤናችን ላይም ጫና ያሳድራሉ። እና እንደ ጠቀስከው የኮቪድ-19 እንዲሁም የተለያዩ ግጭቶች እና ጦርነቶች በሚኖሩበት ጊዜ ሁላችንም ላይ በተለያየ ደረጃ ተጽዕኖ ያመጣሉ። እንግዲህ ቀጥታ ግለሰቡ ላይ ወይም ግለሰቧ ላይ የደረሰ ጥቃት አደጋ በሚኖርበት ጊዜ ጫናው ከፍተኛ ይሆናል። ከዛ ደግሞ ያንን ጥቃት ወይም አደጋ ህመም በቅርብ ያየ ሰው፣ በቅርብ ዘመድ ጓደኛ ላይ ሲደርስ ያየ ሰው ወይም ደግሞ እንደተፈጠረ የሰማ ሰው እነዚህ ጫናዎች ይደርሳሉ። እኛ ደግሞ በሩቅ ሆነን በቴሌቪዥንም በምንም በሚዲያ የምንሰማቸው ነገሮች ይረብሹናል፣ እንደ ማህበረሰብ ማለት ነው። ብናደርግ ጥሩ የሚሆነው የሚለውን ለየደረጃው የተለያየ አይነት እገዛ ሊያስፈልግ ይችላል። አንዳንድ ሰዎች በተለይ ዳይሬክት ጫና የደረሰባቸው ሰዎች የበለጠ እገዛ ሊያስፈልጋቸው ይችላል። በተለይ አደጋ አሁንም ያለ ከሆነ፣ ለምሳሌ በግጭት ቦታ ላይ የሚኖሩ ሰዎች ከሆኑ ደህንነታቸው እስካልተጠበቀ ድረስ ጫናው ይቀጥላል ማለት ነው። ስለዚህ ቅድሚያ የሚሰጠው ሁልጊዜ ደህንነትን አስቀደም ነው። ደህንነትን የሚፈጠርበትን መንገድ እነሱን ደህንነት የሚሰማቸው ሁኔታ መፍጠር ይፈልጋል። እና ይሄ ባለሙያዎች ከሕክምና ባለሙያዎችም ወይም ከስነ ልቦና ባለሙያዎችም ባለፈ የብዙ ሴክተሮች ርብርብ የሚፈልግ ነው የሚሆነው። ከዛ በኋላ ከደህንነት በኋላ ያው ቤዚክ የሚባሉ ልብስ፣ መጠለያ፣ ምግብ የመሳሰሉ ነገሮች መሟላት ይኖርባቸዋል። ጤናም እዛ ውስጥ ይካተታል፣ የአካላዊ ጤና። ከዛ ግን ራቅ እያለ ሲሄድ ደግሞ በተለይ ከሚዲያ ጋር በተያያዘ ያው ሚዲያዎች ኃላፊነት የተሞላው ዘገባ ማካሄዳቸው ጠቃሚ ይሆናል። ምክንያቱም እያንዳንዱ የምንጠቀማቸው ቃላቶች በተለይ በሚዲያ የሚተላለፉት የማህበረሰቡ ጤና ላይ ከፍተኛ የሆነ ተጽዕኖ ስለሚያሳድሩ ማለት ነው እና ጥንቃቄ ማድረግ ይፈልጋል። እዛ ባለፈ የማህበረሰቡን ደግሞ ስንመለከት የምንሰማቸውን ወይም ደግሞ መረጃ የሚሰጡንን አካላት በደንብ መገምገም፣ ዜናዎችንም ደግሞ የምናዳምጥበትን ጊዜ መገደብ። ምክንያቱም ሁል ጊዜ በተለያዩ በዚህ ጊዜ ስልካችን ላይ ሁሉ ነገር ስላለ ዜና በቀላሉ የምናገኝበት ስለሆነ ሁል ጊዜ ማየት ፍላጎት ሊኖረን ይችላል። ነገር ግን ጊዜ መመደቡ ጥሩ ይሆናል። ሙሉ ቀን ያው እዛ ውስጥ ሆነን ስራችንን ኑሯችንን ለመምራት የሚያቅት ሁኔታ ውስጥ እንዳንገቡ ሰሲ ሚዲያዎችን መገምገም፣ ጊዜ መስጠት፣ ከዛ ደግሞ እርስ በርስ ደግሞ የምንወያይበት ሴፍ ነው የምንለው ኢንቫይሮንመንት መፍጠር፣ ተመሳሳይ ችግር የደረሰባቸው ሰዎች ጋር መወያየት፣ እነዚህ ጠቃሚ የሆኑ ነገሮች ናቸው። ከዛ ባለፈ ግን እነዚህም ነገሮች ተጠቅመው በተለይ ከግጭት ጋር በተያያዘ ሁኔታ ተደጋጋሚ ትዝታዎች የሚረብሿቸው ሰዎች፣ በጣም ከፍተኛ የድብርት ስሜት ወይም የፍርሃት ስሜት ያላቸው ሰዎች ግን የበለጠ እርዳታ ሊያስፈልጋቸው ስለሚችል ከባለሙያ ጋር መመካከር ጥሩ ሊሆን ይችላል።
በድጋሚ እጅግ በጣም አመሰግናለሁ ዶክተር አዜብ አሳምነው። የአእምሮ ጤናን በተመለከተ ለአሜሪካ ድምፅ አድማጮች ተያያዥ ሀሳቦችን ስላካፈሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት።
እኔም አመሰግናለሁ። መልካም ምሽት።
እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭትን ነው። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ተከታዩና ለምሽቱ ሰፋ ያለውን ጊዜ ወደሚወስደው ርዕሰ ጉዳይ እንወሰዳችሁ። ርዕሱ ከወቅታዊ የኢትዮጵያ ጉዳዮች ወጣ ያለ ነገር ግን መጪውን ጊዜ ጭምር የሚመረምርና የሳይንሱን ማህበረሰብ የሚያነጋግር ነው። ኮቪድ-19 ፈጥኖ አይጠፋም፣ ገና ለዓመታት አብሮን ይቆይ ይሆናል። ከሆነስ አማራጮቹ ምንድናቸው ለሚለው ጥያቄ የመስኩን አዋቂዎች ምላሽ የያዘ ዝግጅት ነው። ለዚህም ሶስት የተለያዩ የሕክምና ዘርፍ ባለሙያዎችን ጋብዘናል። ፕሮፌሰር ጥላሁን አደራ እዚህ ዩናይትድ ስቴትስ በሚገኘው የቨርጂኒያው ኮመንዌልዝ ዩኒቨርሲቲ የኢፒዲሞሎጂ ትምህርት ክፍል ሊቀመንበር ናቸው። ዶክተር አሰፋ ጀጃው መኮንን በዩናይትድ ስቴትሱ የራክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማን እና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት ናቸው። ዶክተር አሰፋ በተጨማሪም የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ናቸው። ፕሮፌሰር ብስራት ኃይለ መስቀል በዋሽንግተን ዲሲው በሃዋርድ ዩኒቨርሲቲ የክሊኒካል እና የፋርማሲ ሳይንስ መምህርና የትምህርት ክፍሉ ምክትል ሊቀመንበር ናቸው። በቀደመው አጠር ያለ የዝግጅታችን መንደርደሪያ ሀሳብ ሰንዝረው ነበር ውይይቱ የተቋጨው። እንግዶቹን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ተከታዩን ይዞ ቀርቧል።
የዚህ ቫይረስ እድሜ አጭር አለመሆኑን ከሞላ ጎደል የምትስማሙበት ይመስላል። ሊቀይሩ የሚችሉ ሁኔታዎች ያሉትን ያህል የተለያዩ ጥናቶችም እንደሚያሳዩት አብሮን የመቆየቱ አዝማሚያ ትክክል ነው ወደሚለው ከሄድን፣ ፕሮፌሰር ጥላሁን ቅድም ለፕሮፌሰር ብስራት ያነሳው ጥያቄ አለ። ሊቆጣጠሩት የሚችል ህመም የመሆን እድሉ ምን ያህል ነው? ከዚህ ቀደም ብዙ በቫይረስ የተነሱ በሽታዎች የሰው ልጅ ተቆጣጥሯቸው ሲነሱ ሲቀሰቀሱ ቶሎ ብዙ ህዝብ ሳያጠፉ ይከስማሉ፣ ተመልሰውም የሚመጡ አሉ። ስር የሰደደ የሚባለው ደረጃ ቢደርስ እንኳን የከፋ አደጋ የማያስከትል የመሆን እድሉ አሁን ካሉት አዝማሚያዎች አንጻር ምን ይታዩታል? ፕሮፌሰር ብስራት ወደ መጨረሻው ከነካኳቸውም ጋር ያዛምዱ።
ልክ ነው፣ በዚህ እንስማማለና እኔም እንደማየው ወደፊት ከዚህ ቫይረስ ጋራ ተዋውቀን ተከባብረን እንኖራለን የሚል እምነት ነው ያለኝ። አንዳንዱን ነገር ወደፊት ሊሆን ያለውን ነገር አስቸጋሪ የሚያደርጋቸው አንድ ሶስት ነገሮች አሉ። አንደኛው ይሄ ቫይረስ አይነቱን እየቀየረ በሄደ ቁጥር በቶሎ የመራባት ኃይል እያመጣ እንደሄደ እናያለን ቅድም እንዳልኩት። ሁለተኛው አስቸጋሪ የሚያደርገው ቫይረሱ የእኛን የውስጥ የኢሚል ሲስተማችንን የማታለል ራሱን ቀይሮ ሾልኮ የመግባት የዛን አይነት አዝማሚያ ያሳያል። በተለይ አሁን ይሄ ዴልታው ቫሪያንት እና ይሄ ሁለተኛው ዶጅ በማድረግ በማሳሳት ሾልኮ በመግባት የሚለው አይነት። ደግነቱ ግን እኛ አንድ አይነት ብቻ አይደለም ኢሚል ሲስተማችን ውስጥ ያለን፣ የአንቲቦዲ የሚባለው ብቻ አይደለም ብዙ ሰው የሚያውቀው፣ ሌሎችም አሉ እንደ ቲ ሴል የሚባሉ ቢሴልስ ደግሞ የሚባሉ። ስለዚህ አንዱ ቢስተው ሌላው እንዳይስተው እየሆነ ሰውነታችንም እየተዘጋጀ ያንን አነጣጥረው የሚጠብቋትን ያችን ፕሮቲን ስፓይክ የምትባለዋን ፕሮቲን ራሱንም እንኳ ቢቀያየርና ስቴቢላይዝ ቢያደርግ የእኛ ኢሚን ሲስተም እነዚህን በተለያዩ መንገዶች ይይዛቸዋል። ስለዚህ ይሄ ሁለተኛው መንገዱ ነው፣ ራሱን የእኛን ኢሚን ሲስተም በማታለል የመግባት ያ ነው አንዱ። ሁለተኛው ከባድ የሚያደርገው አንደኛ ኢንፌክሽስነሱ ኃይለኛ መሆኑ፣ ሁለተኛ መደበቁና ሾልኮ መግባቱ፣ ሶስተኛው ደግሞ በሳይንሱ ቪሩለንስ ይባላል። ያ በሽታ ምን ያህል አስከፊና ከባድ ነው የሚለው የዛ የበሽታው አስከፊና ከባድነት፣ እሱም ደግሞ ሶስተኛው ነው ወደፊት ያለውን ነገር ለመተንበይ አስቸጋሪ የሚያደርገው። ነገር ግን ቅድም እንዳልኩት እንደሚታየው ሁሉ ቫይረሶቹ እኛን ሆነ ብለው ለማጥቃት ፍላጎት የላቸው ነው የሚባለው ያማከራቸው ሰው እንዳለ ማለት ነገር ግን ባይሆን የነሱ ፍላጎት ራሳቸውን ማባዛት በኤቮሉሽነሪ ፕሮሰስ ራሳቸውን ካንዱ ወደ ሌላው ያደረጉ መቆየት ነው እንዳውም አንዳንድ ሰዎች በጣም ታመው ከተኙ እነዚህ ቫይረሶች አይወዱትም ይባላል ለምን ያ ሰው ታሞ ከተኛ ከሰው ተለየ ማለት ነው ከሰው ከተለየ በሽታው ለመራባት ችግር ይሆናል ስለዚህ ራሱ ቫይረሱ እንዳውም አንዳንድ አሁን በአዲስ የሆነ ተወጣጣናት እንደሚያመለክተው በጣም ማጠቃና ማይገል ሆኖ ላላ ያለ በሽታ እንዲሆን ለምን ላላ ካለ ሰው ጉንፋን ነው ያለ በሽታውን ያባዛውና ወደ ሌላው ያዛመተው ሊሄድ ስለሚችል ማለት ነው ስለዚህ እነዚህን ነገሮች በማየት በሽታውን ተጋሪ ሊያደርገው ይችላል ሆኖም አሁን ባልናቸው ቀደም ፕሮፌሰር ብስራትም እንደተናገረው ከነበሩትን ስንመለከት ይሄ ከዚህ ከቫይረስ ጋራ ተለማምደን የምንኖርበት ጊዜ እየመጣ ነው አንድ ነገር አለ እዚህ ላይ በተለይ አንዳንድ የኛ ሀገር ሰዎች ስለዚህ ጉዳይ ሲያጫውቱኝና ስንነጋገር ምናልባት የሚረዳው ነገር አሁን አንዳንድ ሰዎች ቢላሉ እኔ ይሄንን አዲስ የሆነ ኤምአርኤንኤ ምልክት የምትሉትን ነገር አልፈልግም እኔ አሁን ቁጭ ብዬ ቤቴ ይሄ በሽታ አንዴ ሲያል ከዛ በኋላ ተመልሼ በቃ ኑሮን እጀምራለሁ የሚሉ ሰዎች ገጥመውኛል እሱ የሚያዋጥ አይደለም እያልን ነው ለምን አሁን ባልነው አይነት ይሄ በሽታ ለረጅም ጊዜ ከኛ ጋራ የሚኖር ከሆነ እስከ መቼ ተደብቃችሁ ትችላላችሁ የሚያዋጥ መንገድ አይደለም አዝማሚያው እንደዛ ነው ቶሎ የሚጠፋ አይደለም ታዲያ ይሄ ሄርድ ኢሚዩኒቲ የሚባለው 70% 80% ሰው ሲለከፍ በዚህ በሽታ ከመዲያ ደና አይሆን የለም ወይ ሌሎቻችንን ሁሉ ሊተላለፍ ያቆማል ማለት አይደለም ወይ ይላሉ እሱ ላይሆን ይችላል ለምን እዛ ሄርድ ኢሚዩኒቲ ላይ ቢደረስም እንኳን ራሱን ከቀየረ እንደገና ይሄ ብሬክትሩ የሚባለው ኢንፌክሽን በመምጣት አይነቱን በመቀየር ቀደም ባ እንደዛ አይነት ነገር ስላለ እኛ ለነማር የሚገባ ነገር አንደኛ ይሄ በሽታ ከኛ ጋር ለረጅም ጊዜ ሊኖር ይችላል ለክ እንዳውም አስተያየቱ የኢንፍሉዌንዛ ቫይረስ ከኛ ጋር አሁን እንዳለ በየአመቱ ደግሞ የተወሰነ ያህል ሰው እንደሚገድል እሱን ተቀብለን እየኖርን ያለነው ምናልባት የኮሮና ቫይረስም እንደዛ ሊሆን ይችላል የሚል ነው
መልካም በርከት ያሉ ጭብጦችን ዳሳችኋል አሁንም እንነጋገረው እንዲህ ያለ ውስብስብ ችግር ሊፈጠር ባልተገባበት ዓለም መፍትሄ ከሞላ ጎደል በተገኘበት ዓለም በሰዎች ጠባይ ማለት ይቻላል ክትባቱን መውሰድ ባልቻሉ ብዙዎች መከተብ ባለመቻላቸው የመጣ ውስብስብ ሁኔታ ነው የምናየው በትዩ የሚታዩ ማጠናከሪያ ክትባት የሚፈልጉ የህመም ሁኔታዎች ከግምት ሊገቡ ይችላሉ እስኪ ይህንን እንደ ኢትዮጵያ ባለ ብዙዎች ባልተከተቡበት ነገር ግን የተለመደ ኑሮ በቀጠለበት ሰዎች አሁንም በብዛት እየሞቱ ነው ቀደም ብሎ የተነሳው ዴልታ የተሰኘው የቫይረስ ዝርያ ኢትዮጵያ ውስጥ መኖሩን የጤና ጥበቃ ሚኒስቴር አረጋግጧል ሰዎች የሚሞቱበት ሁኔታ በጣም የፈጠነ መሆኑን ብዙዎችን እየጎዳ መሆኑም ይገለጻል ነገር ግን የኑሮም አቅም ሁኔታም ባለበት ሰዎች በቸልተኝነት የሚያዩትም ነገር ቀጥሎ በአደባባይ እናያለን እንደ ትላንት ሁሉ ዛሬም እያከራከረ ነው ብዙዎች ይሰበሰባሉ የጥንቃቄ እርምጃዎች የሉም ምን ማዛመድ እንችላለን እንዴ ከባድ ነው በሚነለው ሁኔታ ውስጥ
አው እንግዲህ የኛ ሀገርም ሌላውንም የሚያድጉ ሀገሮችንም ስና ያው በጣም ትልቁ ችግር ይሄ ወረርሽኝ መታየት ያለበት ዓለም አንድ መሆኗን ነው ስለዚህ የክትባት እድል ያላቸው ሀገሮች በፍጥነት አንደረሰው ያለም ክፍል ማዳረስ አለባቸው ያን ማድረግ ያለባቸው ለራስ በማዘን ብቻ አይደለም ለራሳቸው ምክንያቱም ሌላ ቦታ የቫይረስ መራባት በሚኖርበት ጊዜ ያው ሌላ ዝርያ ይፈጠራል ወደ እነሱ ሀገር የሚመጣል ስለዚህ ሳይክል እየቀጠለ ይሄዳል ማለት ነው ለእኛ ሀገር የሚያሳዝን ሁኔታ በተባለው የክትባት መጠን እጅግ በጣም አነስተኛ ነው ግን የሰውም ደግሞ ጥንቃቄን የመከተል አስማሚያው በጣም በጣም ትክክል ባልሆነ ሁኔታ ነው ማህበራዊ ኑሮ እየቀጠለ ያለው ብዙ እድሜያቸው ትልቅ የሆኑ ብዙ ሰዎች እየሞቱ ነው ባለፈው ጊዜ እንዳልኩት ሁሉም ሰው በኮቪድ የሞተ አንድ ሰው ያውቃል ወረርሽኝ ትልቁ መጠን የሚታየው it's close to home እንደሚባለው በየቤቱ በገባበት ጊዜ ነው አሁን እንደስ አርጓል ስለዚህ at least high risk የሆኑትን ሰዎችን አሁንም ማግለል ትልቅ ሰዎችን ሌላውን ደግሞ የሚደረጉ አክቲቪቲዎችን ግዴታ ከሆኑ ውጭ ማድረግ አሁንም የማስ ኮምፕላይንስ 100% ማድረግ ብቻልም ብለው ቅጣትን መጨመር ብሪኮት መጀመሪያ አድርገው እንደነበረው ሌላው ደግሞ በመንግስት ደረጃ እና በባለሙያዎች ደረጃ ለአለም አፒል ማድረግ ክትባት ዶኔት እንዲደረግልን ሳይሆን ፈልገው ጋር እንዲሰራ ነው። ከዚህ ጋር ይህ አይነት ጥሪ ነው መደረግ ያለበት። ምክንያቱም አሁን የሁመን ራይት ኢሹ ነው። ዝም ብሎ ለጤና ስግት ማድረግ ብቻ አይደለም። ምክንያቱም ኢኮኖሚን የሚያደቀዋል እየቀጠለ ነው ሄዱ እና በዛ ደረጃ እኔ ጩኸቱ በቂ ነው ብዬ አላስብም። በጣም ከፍተኛ ድምፅ መሰማት አለበት። ዊ ሀቭ ቱ አፒል ቱ ዘ ኮንሽስ ኦፍ ዘ ካፒታሊስት ሶሳይቲ።
መልካም ፕሮፌሰር ብስራት ወደ እርስዎ እየተመለስኩ ነው። አሁን የክትባቱን ጓዳ እያንኳኳን ነው። በዚህ በዩናይት ስቴትስ ከቅርብ ሳምንታት እና ወራት ወዲህ የማጠናከሪያ ክትባቶች ጉዳይ ጎልቶ እየተሰማ ነው። ሁለቱን ክትባቶች አሟልተው ከወሰዱ እንደየክትባቶቹ አይነት ከተጠበቁ ጊዜያት በኋላ ሰዎች ተጨማሪው ክትባት ያስፈልጋቸዋል የተባሉት የግድ የሆነባቸው ተለይተዋል። ቀደም ሲል ደግሞ ለጠቅላላ ሕዝብ የመስጠት አዝማሚያ ውዝግብ ነበር። ሌላው ዓለም ቅድም ዶክተር አሰፋ የሚያነሱት የተቀረው ዓለም አንዴም ሳያገኝ የቱንስ ያህል ፋይዳ አለው የሚለው ጥያቄ የሞራልም ጥያቄ ጭምር ጎልቶ እየመጣ ነው። አሁን ግን እንደተነጋገራችሁበት ይሄ ቫይረስ አብሮን የሚቆይ ከሆነ ምን ያህል እድል ይኖረው ይሆን? አሁን እንደምናውቃቸው በዚህ በዩናይትድ ስቴትስ ሆነ ሌሎች አካባቢዎች የሚታወቁት እንደ ኢንፍሉዌንዛ የመሳሰሉ ህመሞች በየአመቱ ክትባት መውሰድ ግዴታ የሚሆንበት ምን ያህል ይመስሎታል? ወደዛ አዝማሚያ የሚገባበት የሰዎች በሽታን የመከላከል አቅም ግድ የሚያደርገው ሁኔታ ይፈጠር ይሆን ወይ?
ጥሩ ጥያቄ ነው። በእርግጥ እነዚህ ሲዝናል የምንላቸው በተለይ ክረምትን፣ ቅዝቃዜን እና ዝናብን ተከትለው የሚመጡ ቫይረሶች እንደ ፍሉ እና ኮመን ኮልድ፣ ጉንፋን የመሳሰሉት ለነሱ ያለን ኢሚዩኒቲ ወዲያው ነው ፔድ የሚያደርገው አንደኛ። ሁለተኛ በየአመቱ የሚመጡት የፍሉ ቫይረሶች የተለያዩ ናቸው። ስለዚህ አንዱ አመት ለአንዱ አይጠቅምም። በዛ ምክንያት በዚህ ላይ ደግሞ ኢሚዩኒቲያችን ስትሮንግ ስላልሆነ ከተወጋን በኋላ ለነሱ ቫይረሶች በየአመቱ እየተወጋን ያለ ነው ለወደፊት የሚቀጥል ነገር ነው። አንዳንዶቹ እንደውም ከዚህ ከኢንፍሉዌንዛ እና ከጉንፋን ቫክሲን ጋራ የኮቪዱንም አንድ ላይ ሰርተን አሁን አንዳንድ ቫክሲኖች ለህፃናት የሚሰጥ ሶስቱ ቫክሲን አንድ ላይ እንደሚወጋው ማለት ነው። ፒፒዲ አይነት የመሳሰሉት ሁለቱን አንድ ላይ ቀላቅለን በየአመቱ መውጋት ብንችል ብለው ይላሉ። ግን ትንሽ ኮቪድ ከነዛ የሚለየው ምንድን ነው? ኢሚኒታችን አትሊስት እስካሁን እንዳየ ነው ጤነኛ የሆነ ሰው እስከ 8 ወር ድረስ ኢሚኒታችን የመከላከያ ችሎታችን ሰውነታችን ውስጥ እንዳለ ነው የሚቆየው። እንደውም ከዛ በላይም የመቆየት ነገር አለው። ከ90% በላይ ሰዎች ከክትባቱ በኋላ ከ8 ወር በላይ ድረስ የመከላከያ ኃይላቸው ሰውነታቸው ውስጥ እንዳለ ይቆጠራል። እንደውም ወጣቶች ከሆኑ እና ሄልዚ ከሆኑ እንደውም ከተወሰኑ አመታት ሁሉ የመቆየት ቻንሱ እንዳለ ነው ብዙ አሁን ጥናቶች እያሳዩ ያለውት። ስለዚህ የሚመስለኝ ምንድን ነው ሌሎች መድኃኒቶች ጥያቄዎች ከተነሱ የምንነጋገርባቸው መድኃኒቶችም እየመጡ ነው። ሰው ሲይዘው ወዲያው መድኃኒት ፈተን ማዳን የምንችልባቸው ኦፖርቹኒቲዎች ከመጡ በየአመቱ መወጋት የማይኖርበት ጊዜ ሊኖር ይችላል። እንግዲህ ይህ ሁሉ ዲፔንድ የሚያደርገው አሁን እንደተነገረው ነው፣ ቫይረሶቹ ምን ያህል ራሳቸውን ይቀይራሉ ነው። እስከዛሬ የምንዋጋቸው ባክቴሪያዎች አሉ። ለምሳሌ ፔንስሊን ሲጀመር 100% ኤፌክቲቭ የነበረ ፔንስሊን ዛሬ 20%ም አይሞላ። ያኔ የገላቸው የነበሩትን ባክቴሪያዎች ዛሬ ፕሮባብሊ 20% ነው። ስለዚህ ለተወሰኑ ባክቴሪያዎች ድሮ 100% የሚያደርጓቸው ዛሬ አንጠቀምባቸውም። ከዛ በኋላ ብዙ የተለያዩ አዳዲስ ይፈጠር እየመጡ ስቲል እንትኑ በቫይረሶች ብቻ ሳይሆን በባክቴሪያዎችም በሙሉ በጀርሞቹ በኩል የምናየው ነው። እና ሆፕ ተስፋ አለ። ተስፋው ምንድን ነው? አሁን እንደተነገረው ዶክተር ሰፋም እንዳለው በማደግ ላይ ያሉ ሀገሮች ራሳቸውን አስችለው ቫይረሱ ከቅርብ ጓደኛ ጋር ሳወራ ነበር ሆስፒታሎቹ በሙሉ እንደገና እየሞሉ ነው አለኝ። የግል ሆስፒታሎቹም የኮቪድም እና ይሄ ደልታው ይሁን ሌላ ቫይረስ ይምጣ ብዙም የምናውቀው ነገር የለም፣ ግን እንደገና የተስፋፋ መሆኑን ነው የሚያሳየው። እና ሁለት ተስፋ ነው ያለው። አንዱ ተስፋ ሆፕፉሊ የሚያድጉ ሀገሮች የራሳቸው ክትባት በፍጠር ድል ያገኙ ወይም ሀብታሞቹ ሀገሮች በሚለግሱት ዳታ ቶሎ ቶሎ ህዝባቸውን አስወግደው ወይም በሄርድ ኢሚኒቲ ሰዎች ናቹራል ኢሚኒቲ እየፈጠሩ፣ ካልሆነ ደግሞ አሁን የሚመጡ አዳዲስ መድኃኒቶች ይህን የሚከላከሉ ወይም በሽታውን ማቆም የሚችሉ ወይም ደግሞ አርቲፊሻል የሆነ አንቲቦዲ በመስጠት ሰውነታችን በሽታው ሲዘን መከላከል እንደሚችል በነዚህ ምክንያት እና ከሌሎቹ ቫይረሶች አሁን እስካየናቸው ከፍሉና ከኮመን ኮልድ የበለጠ ሎንግ ተርም የሆነ ኢሚዩኒቲ መኖሩ እነዚህ ሶስቱ ነገሮች ትንሽ ለየት የሚያደርገው ይመስለኛል። ኮቪድ ላይ ሞር ሆፕ ለማግኘት እንዳሰብነው ረጅም ጊዜ ላይፈጅ ይችላል የሚል ነው የኔ አስተሳሰብ ያለኝ።
መልካም ፕሮፌሰር ጥላሁን ወደ እርስዎ ነው የምመጣው። ፕሮፌሰር ብስራት ካነሷቸው ጭብጦች የሚለጥቅ ሀሳብ ላንሳ። ይበልጡንም በኢትዮጵያ ላሉ አድማጮቻችን የክትባትና የምርመራ እድሎችን እንደ ልብ የሌላቸውን እናንሳ። ራስን መጠበቂያ ከሚባሉት ከነኛ የጥንቃቄ እርምጃዎች ባሻገር መላው ምንድን ነው? ህዝብ በሙሉ ሁሉም ራሱን በማይጠብቅበት ዓለም ምን ላደርግ ይችላለሁ የሚል ተስፋ የቆረጠ መልስ የሚሰጡ ብዙዎች ናቸው። አንዳንዴ ከዚህም ተሄዶ ጥንቃቄውን ሁሉን ነገር አውቆ እዛ የሚተውበትን ጊዜ ብዙዎች ያጋሩናል። እንደዛ ባለው ሁኔታ ቅድም ዶክተር አሰፋ ያነሱት የክትባት እድል የሚጠየቀውን ያህል ዛሬ ደግሞ ሌላ ተስፋ የፈነጠቀ የምርመራ እድልን በቤት ውስጥ ሳይቀር ወዲያውኑ የማወቅ እድል የሚሰጡ የመመርመሪያ መሳሪያዎች ወይም መመርመሪያዎች እንደ ልብ የሚገኙበት ሁኔታ በዚህ በዩናይት ስቴትስ እና በተቀረው ዓለም እየተነገረ ነው እና በኢትዮጵያ ውስጥ አሁን የምናወራው ትልቅ ቁጥር በቂ ምርመራ ባልተደረገበት እንደመሆኑ ምን ተስፋ ይታዩታል? ለበሽታው መጋለጥም ማወቅ በራሱ መልስም ባይሆንም አንድ እርምጃ አቅጣጫ ይጠቁማል የሚለው ተስፋ አለና ፕሮፌሰር ጥላሁን።
እሺ አመሰግናለሁ። አንደኛውና ዋናው ቀደም የተባለውን አንዘንጋ። እነዚህ አንደኛ ዓለም የሚባሉት ሀገሮች ወይም ደግሞ የሰለጠኑ የሚባሉት ሀገሮች ለሌላው ለአፍሪካ ወይም ደግሞ ታዳጊ ለሆኑ ሀገሮች ማሰብ ያለባቸው ከሞራል ጉዳይ ብቻ ሳይሆን ወይም ደግሞ ለሀዘኔታ ብቻ ሳይሆን ለራሳቸውም ጭምር ሲሉ ነው። ለምን ይሄ በሽታ እንደ ወደፊት የምናየው እንደ ተዳፈነ እሳት እየተውለመለመ የማይጠፋ እሳት ነው የሚሆነው ወደፊት የሚታየው። ይሄ ከሆነና እዚህ አንደኛ ለሚባለው ጋር ሁሉ ሰው አብዛኛው ሰው ከተከተበና ደህና ከሆነ አፍሪካ ውስጥና ሌሎች የታዳጊ ሀገሮች ያሉበት ቦታ ላይ ይሄ በሽታ ካልጠፋና እየበዛ የሚሄድ ከሆነ ለዚህ ለቫይረስ አንዱ የታወቀበት መንገድ ራሱን መቀየር ነው። ራሱን ቀይሮ ሲመጣ ለምሳሌ አፍሪካ ውስጥ እዚህ በሽታው በቀላሉ ሊገባ ስለሚችል በኢቦላ አይተነዋል እንዴት ቶሎ ሊተላለፉ እንደሚችሉ ከአንድ ሀገር ወደ ሌላ ሀገር። እና በእንደዚህም ደግሞ በኮሮና ቫይረስ ሳውዝ ቻይና የጀመረው በአጭር ጊዜ ውስጥ በዓለም ዙሪያ እንደተላለፈ እናያለን። ስለዚህ አፍሪካ ውስጥ እንዲህ አይነት ችግር ቢኖር ይሄ በሽታ እዚህም እንደገና መጥቶ ኒው ቫሪያንት ሆኖ መልኩን ቀይሮ እዚህ የነበረውን ቫክሲን ሁሉ ፑሽ ሊያደርገው የሚችል ቫሪያንት ሊመጣም ይችላል የሚል ስጋት ስላለ ዓለም አንድ ነው። ስለዚህ እዚህ ችግር ካለ እዛም ችግር ካለ ሁለቱም ጋር ማየት አለብን የሚለው ለሀገራችን አሁን በኢትዮጵያ አሁን ባነሳው ላይ ሁለት ነገሮች አስፈላጊዎች ናቸው። አንደኛው የመመርመሪያ መሳሪያው ሰው በሽታው አለበት የለበት እሱ ተጀምሯል ኢትዮጵያ ውስጥ፣ ነገር ግን በስፋት መገኘት ያስፈልገዋል። ሌላው እና እንዳውም በጣም በአስፈላጊ ደረጃ ቅድም ተነስቶም የነበረው የክትባቱን እየተንጠባጠባ አሁን እንዳለው ከየቦታው እየተቃረመ ሳይሆን ክትባቱን ራሳችን እኛ ኢትዮጵያ ውስጥ መስራት የምንችልበት ሁኔታ እንዲፈጠር ማመቻቸት እጅግ አስፈላጊ ነው። ሀገሪቱም በምትችለው አቋም ግዴታ ነው የሚል ነው ያለ። ከ110 ሚሊዮን ህዝብ በላይ ያለባት ሀገር ውስጥ አሁን 2-3-4% የተከተበ ሆኖ የዚህ በሽታ ማቆሚያ የት እንደሆነ ልናቀው አንችልም። ዋናው መቆጣጠር የሚቻልበት መንገድ አሁን ያለው የምናቀው ክትባቱ ነው። ያንን ክትባትም ደግሞ አሁን በቅርቡ የኢትዮጵያን ቫክሲን ኢንስቲትዩት የሚባል ድርጅት በጅምር ላይ ያለ ከጤና ጥበቃ ሚኒስትር ሰዎች ጋርም ደግሞ 2-3 ስብሰባ ተደርጎ ይሄ ዓላማ በተለያዩ የውጭ ድርጅቶች ገንዘብ ድጋፍ ተገኝቶ ኢትዮጵያ ውስጥ ኢትዮጵያ ቫክሲን ኢንስቲትዩት እንዲሰራ ይሄንን ወደዛ ለማመቻቸት ጥረት እየተደረገ መሆኑን አውቃለሁ። እኔም በዛ ተሳትፌያለሁ። ስለዚህ ያ ጥረቱ በስፋት መደረግ ያስፈልገዋል እላለሁ እና እሱ ላይ ትኩረት መሰጠት ያስፈልገዋል እና በዚህ ነገር ላይ ይሄንን ነው ለማለት የምፈልገው። አመሰግናለሁ።
መልካም ዶክተር አሰፋ ወደ እርስዎ ነው የምመጣው። ፕሮፌሰር ጥላሁን ጀምረውታል። በኢትዮጵያ የክትባት ኢንስቲትዩት ጭምር ተቋቁሞ ይህን አይነት ጥረቶች በስፋት መቀጠል እንዳለባቸው ተናግረዋል። ቀደም የሰብአዊ መብት ጥያቄ ጭምር ነው ያሉት በርግጥ በተጨባጭ ተግባራዊ እንዲሆን ቀደም ብሎ በተገለጹትም ሆነ ሌሎች ተግባራዊ አማራጮች የቱን ያህል ከዚህ መስፋት ይችላሉ? በውጭ ከመጣው እገዛ ባሻገር በአገር ውስጥስ ተጨባጭነት አለው ወይ? የተለያዩ መድኃኒት አምራች የግል ተቋማትም ብዙ ላይ ሆኖ ይችላሉ ያን አይነት ፍቃድ የማግኘቱና ካስፈላጊነቱ አንጻር ጊዜ የሚጠበቅበት አይደለም ላሉት ነገር ምን አይነት ሊሆኑ የሚችሉ ሐሳቦች አሉ?
አዎ እንግዲህ የኮቪድ ቫክሲን ክትባት በቶሎ ሊሰራ ይችላል ከተለመደው ውጪ በተደረገ የቢዝነስ ፓርትነርሺፕ ነው። ፓብሊክ ፕራይቬት በጣም ሲሪየስ እና በጣም ትልቅ በሆነ ሁኔታ ለምሳሌ የምሰራበት ኢንቨስቲጌሽን ቲም በፕራይቬት ነው፣ ግን ሃይሊ ኤፊሽንት ነው። ኢትዮጵያ ቫክሲን ኢንስቲትዩት መሞከሯ ጥሩ ነው፣ ጊዜ ሊወስድ ይችላል ቢሮክራቲክ ከሆነ። እነኚህ ካምፓኒ ይሄን የሰሩ አስርም ከዛም በላይ ያሉ ካምፓኒዎች ኢትዮጵያ ውስጥ ወይም አፍሪካ ውስጥ ሄደው ሎካሊ መስራት ቢቻል ፋይናንሻል ኢንሴንቲቭም አላቸው። እዛ ኮስት ርካሽ ነው፣ ዲማንዱ አለ። ስለዚህ እንደው ኔሰሰርሊ የቻሪቲ ስራ አይደለም እና ያን በሚመለከት ክሬቲቭ የሆነ መንገድ ላይክ ጃይንት ፋርማሲቲካሎች እነዚህ የሰሩትን ቲም ተቋቁመው የኢንቨስትመንት ፕሮፖዛል ተሰጥቷቸው በፍጥነት ሀገሪቱ ደግሞ ፖረስ ሆና ለነሱ ከተለመደው የቢዝነስ አሰራር ውጭ ሜዲካል ኢመርጀንሲ ነው ቤዚካሊ ዋር ሲትዌሽን ያለው እና እነሱን ሁሉ ባቀፈ ሁኔታ በዛ ደረጃ በፓብሊክ ፕራይቬት በሆነ መንግስት ማመቻቸቱ ሌሎች ደግሞ ፋይናንሻል ባኪንግ አለ፣ ሳይንቲፊክ ቤዙ አለ እና እሱን አርጎ በተለየ ፓተንት የሚይዘውን ካምፓኒ አፒል ማድረግ ያስፈልጋል። ዴድሊ ለሆነ እንደ እሳት ለሚሄድ እና ሰውን ኢኮኖሚ በሚያደቅ የግልን ፋይናንሻል ኢንትረስት ማየት ያስፈልጋል። ምናልባት ቢጎል ቢጎል ትርፉ ነው የሚቀንሰው እንጂ አትራፊ መሆኑን እና በዛ ደረጃ ኤድ ነው በትልቅ ለብለን የማስበው ከተለመደው አሰራር ውጭ ነው።
መልካም ፕሮፌሰር ብስራት ቀደም ብለው አዳዲስ ተስፋ ከሚጣልባቸው ውጥኖች ወይም ተስፋ ከፈነጠቁ ውጤቶች አንዱን ጠቀስ አድርገዋል። የመድኃኒትነት ይዘት ያላቸው ለመከላከል ብቻ ሳይሆን አንድ ሰው በሽታው ከያዘ በኋላ የሚሰጡ የክትባት አይነቶች በቅርቡ የተዋወቀውን መርክ የተባለው የመድኃኒት አምራች ኩባንያ የሰራውን የመሰሉ ሌሎችም ምን ተስፋ ይሰጣሉ? በእርግጥ ተጨባጭ ተስፋው እንዴት ነው አሁን ካለው ሁኔታ ጋር የሚዛመደው? ቅድም ተመላልሶ የመምጣቱንና እንደ ጉንፋን በየአመቱ ወቅት ተጠብቆ የመፈራረቁን ሁኔታ ክትባት የግድ ከመጠየቁ ሊያስቀሩ ይችላሉ የሚል ተስፋ ጠቆም አድርገው ነበረ። እስኪ ሰፋ አድርገው ያን ያስረዱን።
አዎ እንግዲህ እስካሁን ፕሮፌሰር ጥላሁንም ዶክተር አሰፋም አለመያዙ ላይ ነበረ እየተነጋገርን የነበረው እንዴት ነው አቮይድ የምናደርገው ይሄን በሽታ ምንድን ነው ተስፋው በሚል ነበረ። አሁን የጠየቀኝ ደግሞ ያ እንዳለ ሆኖ ከተያዙ ደግሞ ምንድን ነው የምናደርገው? እንዳሰብነው ቫክሲኑም ካልሄደ ዓለም በሙሉ መስፋፋት ካልተቻለ የሰለጠኑ ሀገሮች በመሰልጠን ላይ ላሉ ሀገሮች እጃቸውን ዘርግተው እንደሚፈለገው መጠን መርዳት ካልቻሉ ምን ማድረግ እንችላለን ነው። አሁን ለጊዜው ገበያ ላይ ያሉ የምንጠቀምባቸው አንድ አራት መድኃኒቶች አሉ። ዴክሳሜታሶን የሚባል፣ ሬምደሲቪር የሚባል፣ አቪጋን የሚባል እና ይሄ ኮንቮለሰንት ፕላዝማ የተያዙ ሰዎች ከበሽታው ሲድኑ ውስጣቸው መከላከያ ፈጥሮ እነሱ ደም ተወስደው እነዚህ አራቱ አሁን በገበያ ላይ ነው ጥቅም ላይ ነው እየዋሉ ያሉት። ሌሎች መድኃኒቶች አሉ። አሁን መርክ ብለህ ያነሳኸው ከነዚህ የሚለየው ምንድን ነው? አንደኛ እነዚህ አራቱ መድኃኒቶች አሁን የጠቀስኳቸው ሰዎቹ ታመው ሆስፒታል ገብተው በጠና ታመው ክሪቲካል ኬዝ ላይ ላሉ ሰዎች ሊድኑ የሚያስችል በሽታውን እንዲዋጋላቸው የሚያደርግ ሲሆን፣ አሁን የመርክን ትንሽ ለየት የሚያደርገው ሌሎችም አሉ። ሁለት ገና በመያዝ ላይ ላሉ ገና ሲምፕተሙ ሳይጠነክርባቸው በሽታቸው ከፍቶ ሆስፒታል ተኝተው መታከም ቦታ ላልደረሱ ነው የመርክ። አንደኛ በአፍ የሚወሰድ ክኒን ነው፣ ሞኖፒራቪር ይባላል። በጣም ኤክሳይት ያደረገን ነገር ደግሞ ያን የወሰዱ ሰዎች ያቸው ገና የመጀመሪያው የበሽታው ምልክት ሲታያቸው ያ መድኃኒት የተሰጣቸው ሰዎች ካልተሰጣቸው ጋር ተነጻጽሮ 50% በላይ ሞትንም እንዲሁም ሆስፒታል ከመግባት አድኗቸዋል ማለት ነው። እንደውም ጥናቱ ውስጥ ከተቃጠጡ ሰዎች ማንም የሞተ ሰው የለም እና ይሄ በጣም ኤክሳይቲንግ ነው። እንግዲህ ቫይረሱም አይጠፋ ከሆነና አብሮ ቢኖር ከሆነ ፕሮፌሰር ጥላሁን እንዳለው ተከባብረን የሚለው ተከባብረን የምንኖር ከሆነ እኛም ማዘጋጀት አለብን ጦራችን ማለት ነው። በአንዱ በኩል በኮቪዱ እየታገል እንጃለ ሆኖ በሌላ በኩል ደግሞ ከተያዘን ያን ሁሉ አልፎ በተለያየ መንገድ በጦትም ይሁን በምን ከተያዙ በኋላ ደግሞ ሰዎች በምንድን ነው ልረዳቸው የምንችለው? ኦልሬዲ ሆስፒታል ውስጥ ከገቡ በኋላ የምናረግላቸው እነዛ መድኃኒቶች አሉ። ከዛ ሆስፒታል መግቢያ ድረስ ከሚታመሙ ደግሞ ከመጠበቅ ገና ሲምፕተሙ እንደያዛቸው ምን ልናረግላቸው ይችላል ነው የለዛ ጥያቄ መልስ ነው አሁን መርክ የሰጠው። ግን መርክ የሚባለው የፋርማሲቲካል ካምፓኒ ብቻ አይደለም ይሄን እያደረገ ያለው፣ ሌሎች ሁለት ካምፓኒዎችም እየሰሩ ነው። እንደውም አስትራዜኔካ ኢቡሼልድ የሚባል የሁለት መድኃኒቶች አንቲባዮቲክ ኮንቫሌሰንት ፕላዝማ የምንለው አለ። ሰዎች ከታመሙ በኋላ ሲድኑ ውስጣቸው መከላከያ ፈጥረው ስለሚኖሩ ራሱ የተፈጥሮ መከላከያ ይኖራቸዋል። አሁን አስትራዜኔካ ያደረገው ምንድን ነው? ያን የተፈጥሮ መከላከያ ከሰውነታቸው ወስዶ እሱን የሚመስል ሞኖክሎናል አንቲቦዲ እንለዋለን በኮፒ አድርጎ ላቦራቶሪ ውስጥ በሚሰራ መንገድ ሰርቶታል እና ያንን ቴስት ተደርጎ በጣም ብዙ ሰዎች ላይ ጥሩ ለውጥ አምጥቷል። ሌላው ጥቅሙ ደግሞ ምንድን ነው? እስከ 12 ወር ድረስ ይጠብቃቸዋል ለአንዴ ብቻ አይደለም። እና እነዚህ ሰዎች ኦልሬዲ በሽታው ሲይዛቸው የመጀመሪያ ሲምፕተሞች ሲታያቸው ተሰጥቶ እስከ 12 ወር ድረስ ሊጠብቃቸው የሚችል አሁን ክሊኒካል ትራያል ላይ ነው ያለው፣ ፌስ 3 ላይ ነው ያለው። ስለዚህ በቅርቡ እንሰማለን የሚል ነው። ሌላ ደግሞ በጣም ኤክሳይቲንግ የሆነው ሁለት ካምፓኒዎች አንድ ላይ ሆነው ቶሎቨር የሚባል ሌላ መድኃኒት እየሰሩ ነው። እንደውም ከመርኩ የተሻለ 3-4 እጥፍ የተሻለ ነው ነው እስካሁን የሚያሳየው ፌስ 2 ላይ ባለው ጥናት። መርክ እንዳወጣው አይነት ለገበያ ባይቀርብም ትንሽ ሞር ታይም ቢፈጅም ከሱ የተሻለ ኃይለኛ ፍቱንነት ያላቸው መድኃኒቶች የሰሩ ነው እና የሚቀንሱት አንደኛ ሰዎችም ወደ ሆስፒታል አይሉም ይህን መድኃኒት መውሰድ ከጀመሩ፣ ሁለተኛ ይህን መድኃኒት የወሰዱት ሰዎች በሙሉ አንዳቸውም ሞት አልደረሰባቸውም ኢን ዘ ላርጅ ስተዲ ማለት ነው። ስለዚህ እነዚህ ኤክሳይቲንግ ነገሮች አሉ። ሌሎችም ብዙ አዳዲስ እየመጡ ያሉ ተስፋ ያላቸው በኔዛል ስፕሬ የሚሰጡ ሌላም ሀገር ያሉ በፊት የነበሩትን መድኃኒቶች እየቀየርን የምናመጣቸው አሉ። ስለዚህ ቫክሲኑ የሚደረገው ጥንቃቄ፣ ትምህርት፣ ዲስትሪቢሽን እንዳለ ሆኖ ያን ሁሉ አልፎ ለሚታመሙ ደግሞ በሌላ በኩል ደግሞ የሚደረገውን ነገር እየታገልን ነው ማለት ነው በየካምፓኒዎቹ በእነዚህ ትላልቅ ካምፓኒዎች እና እነዚህ ካምፓኒዎች ሰሩ ማለት ለዓለም ነው የሚጠቅመው። ኢቨንቹዋሊም እንደ ቫክሲኑ ኢትዮጵያም ገብቶም መመረት የሚችልበት ቦታ ይደርሳል ማለት ነው። ወይም እንደ ኤች አይ ቪ መድኃኒቶች ለጄኔሪክ ካምፓኒዎች ተሰጥቶ በርካሽ ዋጋ ዲስትሪቢዩት አድርገው ሰዎች የሚጠቀሙበት ነገር ይፈጠራል። ሰው ሳይንሱ መምጣቱ ሁሉንም የሚጠቅም ነው ባይነኝ እና እነዚህ ነገሮች ናቸው አሁን በቅርቡ ይመጣሉ ብለን እንጠብቃቸው።
መልካም። በርከት ያሉ ሀሳቦች ተዳሰዋል፣ ትንቅንቁ ቀጥሏል። የሰው ልጅ ጥረት በአንድ በኩል፣ በሌላው በኩል ቫይረሱ ራሱን እየለዋወጠ አደጋ ደቃኝነቱ የቀጠለበት አሁንም በቫይረሱ አሸናፊነት እየተመራ ያለው ትንቅንቅ መቼ ወደ ተረጋጋ ሚዛኑን ወደ ጠበቀ በዝውውር ውስጥም ቢሆን ለሰው ልጆች ተጋላጭነታቸው እንዳለ ቢሆን እንኳን የከፋ አደጋ የማይደቅ ነው መቼ ነው እስከሚለው ድረስ በዝርዝር ተመልክታቸዋል። አድማጮቻችን ከዚህ ውይይት ብዙ ቁም ነገሮች እንደገበዩ ተስፋ አድርጋለሁ። ኮቪድ እስካልጠፋ ድረስ በኮቪድ ጉዳይ መወያየታችን ይቀጥላል። ተስፋ አድርጋለሁ በቅርቡ በሌላ መሰል ርዕስ መልሼ ያገኛችኋለሁ። ከመጨረሻ ተናጋሪ ዶክተር ብስራት ኃይለ መስቀል የሃዋርድ ዩኒቨርሲቲ የፋርማሲ መምህርና የክሊኒካልና የፋርማሲ አስተዳደር ሳይንስ ትምህርት ክፍል ምክትል ሊቀመንበር፣ ዶክተር አሰፋ ጀጃው መኮንን የራክቪል የውስጥ ደዌ ሕክምና ማዕከል የሳምባና የጽኑ ህሙማን እንዲሁም ከእንቅልፍ ጋር የተያያዙ የህመም ሁኔታዎች ልዩ ባለሙያ፣ ፕሮፌሰር ጥላሁን አደራ በቨርጂኒያ የኮመንዌልዝ ዩኒቨርሲቲ የኢፒዲሞሎጂ ትምህርት ክፍል ሊቀመንበር እና መምህር። እንግዶቼ ለጊዜያችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
አሉላንና እንግዶቹን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁም ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።